ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ ሐምሌ 30 2008 ዓ ም ፕሮግራሙን ጀመረ። ብርሃን ኃይሉ ፕሮግራሙን ትመራለች። የማስተናግዳችሁ ሶሎሞን አባተ ነኝ። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። አሁን የሰዓቱን የዓለም ዜና እናሰማችሁ።
ጤና ይስጥልን አድማጮች፣ እንደምን አምሽታችኋል? ዜናውን የማሰማው አዲሱ አበበ ነኝ። ዛሬ ማለዳ በአዲስ አበባ ተጀምሮ የነበረው የተቃውሞ ሰልፍ በጸጥታ ኃይሎች እንዲበተን ተደርጓል። ሰልፉ ሊበተን የበቃው በከፍተኛ የኃይል እርምጃ ነው ሲሉም በክልሉ የሚንቀሳቀሰው የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር ለቪኦኤ ተናግረዋል። በሌላ በኩል በደቡብ ጎንደር ደብረ ታቦር ከተማ በተካሄደ የተቃውሞ ሰልፍ አንድ ሰው በጸጥታ ኃይሎች መገደሉንና ስድስት ሰዎች መቁሰላቸውን የመላው ኢትዮጵያ አንድነት ድርጅት መኢአድ ምክትል ሊቀመንበር እንዲሁ ለቪኦኤ ገልጠዋል። እስክንድር ፍሬው ዘገባ አለው።
የተቃውሞ እንቅስቃሴ በኦሮሚያ ክልል ከተጀመረ ወዲህ ተመሳሳይ ሰልፍ በአዲስ አበባ ሲሞከር ሲበተን የመጀመሪያው ነው። ዛሬ ማለዳ መስቀል አደባባይንና ዙሪያውን ያስተዋለ ሁሉ የተበተነውን ሰልፍ ምልክቶች መመልከቱ አይቀርም። የታጠቁና በተሽከርካሪ ጭምር የታገዙ የጸጥታ ኃይሎች በከፍተኛ ቁጥር ይታዩ ነበር። የተቃውሞ ሰልፉን የበተኑት እነዚሁ ኃይሎች መሆናቸውን የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ ለቪኦኤ ገልጸዋል። እነዚሁ የጸጥታ ኃይሎች ከመተላለፊያ መንገዶቹ አንዱን በመዝጋት መንገደኛውን ወደ ሌላ አቅጣጫ ሲመሩ፣ የተወሰኑ ወጣቶችንም በቁጥጥር ስር ሲያውሉ ታይተዋል። ይህ ደግሞ ከመስቀል አደባባይና አካባቢው በተጨማሪ ሲካሄድ እንደነበር በክልሉ የሚንቀሳቀሰው የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ ጨምረው ተናግረዋል። እርሳቸው እንዳሉት በዛሬው ዕለት በተለያዩ የአዲስ አበባ አካባቢዎች የታሰሩ ወጣቶች ቁጥር ከፍተኛ ነው።
አሁን እየደረሰን ያለው ኮልፌና አየር ጤና አካባቢ ብዙ ሰዎች ቁጥራቸውን ለይተን እናቅም። ብዙ ህዝብ ነው የታሰረው እዛ አካባቢ። ጫማቸውን አስወልቆ ከዛ አካባቢ የወሰኑትን ሰዎች በሙሉ ነው እንትን ያሉት እና ያሰሯቸው።
የመላው ኢትዮጵያ አንድነት ድርጅት መኢአድ ምክትል ሊቀመንበር አቶ ሙሉጌታ አበበም ከታሰሩት ወጣቶች ጋር በተያያዘ የተመለከቱትን ለቪኦኤ አብራርተዋል። እርሳቸው እንዳሉት ቸርችል ጎዳና ተብሎ በሚጠራው አካባቢ በሚገኘው የፓርቲያቸው ጽህፈት ቤት አቅራቢያ የጸጥታ ኃይሎች የወጣቶችን መታወቂያ እየተመለከቱ በዚያ መሰረትም በቁጥጥር ስር እየዋሉና በመኪና ጭነው እየወሰዱ ነበር። የጸጥታ ኃይሎች ሰልፉን የበተኑት ከፍተኛ ኃይል በመጠቀም ጭምር መሆኑን የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አስረድተዋል። በደምቢዶሎ፣ አምቦ፣ ነቀምት፣ ሙገር፣ ወሊሶን በመሳሰሉት ከተሞች ህይወት መጥፋቱን የኦሮሞ ፌዴራሊስት ኮንግረስ አስታውቋል። መንግስት ዛሬ የተካሄዱትን ሰልፎች አስመልክቶ እስካሁን በይፋ የሰጠው መግለጫ የለም። ዛሬ ከተካሄዱ የተቃውሞ ሰልፎች ጋር በተያያዘ ሌላ ዜና በደቡብ ጎንደር ደብረ ታቦር ከተማም የተቃውሞ ሰልፍ መካሄዱን የመያዱ ምክትል ሊቀመንበር አቶ ሙሉጌታ አበበ አስታውቀዋል። እርሳቸው እንዳሉት ይህንኑ የተቃውሞ ሰልፍ ተከትሎ ከጸጥታ ኃይሎች በተተኮሰ ጥይት አንድ ሰው ሲሞት ስድስት ሰዎች ደግሞ ቆስለዋል። ሌሎች ምንጮች የሞቱትን ሰዎች ቁጥር ሁለት ያደርሱታል። የኢትዮጵያ መንግስት ሰሞኑን የተጠሩት ሰልፎች ህገወጥ መሆናቸውን ሲገልጽ ቆይቷል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ትናንት ለመንግስት የመገናኛ ብዙሀን ሲናገሩ ይህንኑ ነበር ያብራሩት። ከአዲስ አበባና ከደብረ ታቦር በተጨማሪ በሌሎች የኦሮሚያ ከተሞችም ሰልፎች መካሄዳቸው ተገልጿል። በደምቢዶሎ፣ አምቦ፣ ነቀምት፣ ሙገር፣ ወሊሶን በመሳሰሉት ከተሞች ህይወት መጥፋቱን የኦሮሞ ፌዴራሊስት ኮንግረስ አስታውቋል።
ልክ ሁለት ሰዓት አካባቢ ነው ሰዎች መሰባሰብ ሲጀምሩ ዝም ብሎ እንግዲህ መፈክር ይዘው ቀረቡ። የተወሰኑ ሰዎች በዛ ድብደባ ተጀመረ፣ እንዳይገናኝ ተደረገ፣ ኃይል ተወሰደ፣ በጠቅላላው ተኩስ ሁሉ ተፈጠረ፣ መበታተን ተጀመረ። ይሄ ነው የተካሄደው።
ምን ያህል የሆኑ ነበር ቁጥራቸው? መጀመሪያ የተሰባሰቡት ሰዎች የያዙት መፈክር ምን ነበር?
የያዙት መፈክር አንደኛ የመከዜን ፎቶግራፍ ነበር የያዙት።
ያቶ በቀለ ገርባ ማለት ነው?
አዎ፣ የበቀሌ ገርባ ፎቶግራፍ ይዘዋል። የታሰሩት ይፈቱ ካለ አግባብ በኦሮሚያ ውስጥ የተሰራጨው የጦር ኃይል በሙሉ ወደ ካምፑ ይመለስ እና ከአሁን በፊት የተጎዱት ሰዎች ካሳ ይከፈላቸው። ይህን የመሳሰሉት ናቸው ጥያቄዎች።
እስክንድርን አመሰግናለሁ። በነገራችን ላይ አድማጮች፣ አንዳንድ የተላኩልን ድምፆች ጥራት ስለሌላቸው ይቅርታ እንጠይቃለን። በኢንተርኔት አለመኖር ይመስለኛል ይሄ የሆነው እና ዛሬ ኢትዮጵያ አዲስ አበባ በተለይ በሌላውም በነበረው ሁኔታ ላይ መንግስት እስካሁን የሰጠው ማብራሪያ የለም። ይህ በእንዲህ እንዳለ ጎንደር ውስጥ ዛሬም የተረጋጋ ሁኔታ አለመኖሩን አንድ የአካባቢው ተወላጅ ለቪኦኤ ገልጠዋል። ስማቸው እንዲገለጥ ያልፈለጉት ኒው ሰው እንደገለጡልኝ የዛሬው አለመረጋጋት መነሾ ትናንት ከኮሎኔል ደመቀ ዘውዱ የፍርድ ቤት ቀጠሮ መተጓጎል ጋር የተያያዘ ሲሆን የመንግስት ኃይል የሆነው መከላከያ ትናንት በህዝብ ላይ የጀመረውን ተኩስ ዛሬም ቀጥሎበታል።
ዛሬ ታዘበው ተክለ ሃይማኖት አካባቢ አንዲት የተመታች ልጅ ነበረች። ቀብሮ አዘበው ተክለ ሃይማኖት ነበር። ያችን ልጅ ለመቅበር ተሰልፎ የሄደ ህዝብ ነበር። ያው ቀብሮ ሲመለስ ግን መንገድ ላይ በመቆየት መከላከያ ከሰባ ሰው በላይ ቆስሏል። ልጆች ነበሩ፣ በቃ አብረው ሲወጡ ከቤት ሰላማዊ ሰዎች ማለት ነው። እነሱንም እሷን ነው የመቷት። አልሞ ነው በቃ ከቤት የሚወጣን ሰው ነው አልሞ የሚመጡ። አሁን በቃ ጎንደር ላይ በአንድ ላይ መሄድ አትችልም፣ እየተደበደበ ነው። የሞተው ልኩን ለማወቅም ዛሬ በአራዳ በፒያሳ ከፍተኛ ፍርድ ቤት አካባቢ ልኩን ለማወቅ እንኳ አልታወቀም። አምቡላንስ እየዞረ እየለቀመ ነው። በአርማጭሆ ከሁመራ በመነሳት መከላከያ እየገባ ነበር። አርማጭሆ ፈረቃ ላይ ያው እንደታገደ ነው። ከህዝብ ጋር ተፋጦ እንደገጠመ ነው። ለምን ትሄዳላችሁ? ህዝባችን ለምን ትገላላችሁ? እያለ እስካሁን በትዕግስት የአርማጭሆ ህዝብ እየተናገረ ነው። በየአቅጣጫው ህዝቡ ያለውን ስሜት እየገለጸ ነው።
እንግዳይን አመሰግናለሁ። በኦሮሚያ ክልል ሲጠበቅ የነበረው የተቃውሞ ሰልፍ ተደርጓል። ከአንዳንድ ከተሞች ለቪኦኤ የደወሉ የአይን ምስክሮች ናቸው ይህን የጠቆሙት። በሰልፎቹም ቁጥራቸው በውል ያልታወቀ ሰዎች መገደላቸውንና መቁሰላቸውን መታሰራቸውንም ምንጮቹ ገልጠዋል። መንግሥት ሕገ ወጥ ናቸው ባላቸው በእነዚህ ሰልፎች ሕዝቡ እንዳይካፈልና እርምጃም እንደሚወስድ ቀደም ሲል ማስጠንቀቁ ይታወቃል። በተመሳሳይ ዜና ሰማያዊ ፓርቲ ለነገ እሁድ ባህር ዳር ሊያደርግ ያቀደው የተቃውሞ ሰልፍ የፓርቲው ኃላፊዎች ከአቅም በላይ ብለው በገለጡት ምክንያት መሰረዙን አስታውቀዋል። ዝርዝሩ መለስካቸው ማዘን እንዳለ።
በኦሮሚያ ክልል ዛሬ እንደሚካሄድ ይጠበቅ የነበረው ሰላማዊ ሰልፍ በምን ያህል ስፋት እንደተከናወነ ማወቅ ባይቻልም በአንዳንድ የኦሮሚያ ከተሞች ሰልፎች መካሄዳቸውን የአይን ምስክሮች ነን ያሉ ለቪኦኤ በስልክ እየደወሉ አሳውቀዋል። ከምዕራብ አርሲ የደወሉ የአይን ምስክር ነን ያሉ ሰዎች እንደገለጹት በሻሸመኔ ከተማ በተካሄደ ሰልፍ በሰልፈኛውና በጸጥታ ኃይሎች መካከል ግጭት በመፈጠሩ ሶስት ሰዎች በጥይት በጥሩ መቁሰላቸው ታውቋል። ልጆቹ ደግሞ በድብደባ የተለያየ አካል ጉዳት ደርሶባቸዋል። ቁጥራቸው በውል የማይታወቅ ሰዎችም መታሰራቸውን እነዚሁ ምንጮች ተናግረዋል። በሌሎች ምንጮች መሰረት ግን በዚህ ከተማ በተከናወነው ሰልፍ በተነሳ ግጭት አንድ ሰው መገደሉንና ሶስት መቁሰላቸውን፣ 15 ሰዎች ደግሞ መታሰራቸው ይነገራል። በመንግስት በኩል ለማጣራት የተደረገው ጥረት ግን አልተሳካም። በምዕራብ አርሲ በቆሬ ከተማም ተመሳሳይ ሰልፍ ተካሂዶ በጸጥታ ኃይሎችና በሰልፈኞች መካከል በተፈጠረ ግጭት የመቁሰል አደጋ እንደደረሰና የታሰሩ ዜጎች እንዳሉ ተገልጿል። በምስራቅ ወለጋ የተለያዩ ከተሞች ሰልፎች መካሄዳቸው ታውቋል። በምዕራብ ሸዋ አምቦ ከተማ በተካሄደ ሰልፍ ሰዎች በጸጥታ ኃይሎች ተገድለዋል ቢባልም ለማጣራት አልተቻለም። በሁለታ ከተማ ስማቸው እንዳይጠቀስ ያስጠነቀቁ የዓይን እማኝ ከሰልፉ መካከል አነጋግረውኛል።
በቁጥር ሰው ወደ ኧረ በጣም ብዙ ነው። ሳደሙ ሙሉ ነው። ዛን ወደ አምስት በፖለቲካ የታሰሩ ሰዎች ውሰዱ በኢትዮጵያ ሰላም ሚኒስትሮች የአማራ የአማራ ክልላዊቱ የአማራ ክልላዊ
ትናንት የኢትዮጵያ ጠቅላይ ሚኒስትር ለተወሰኑ መገናኛ ብዙኃን በሰጡት ጋዜጣዊ መግለጫ ላይ እንዳስታወቁት እነዚህ ዛሬ በኦሮሚያና በአማራ ክልሎች የተካሄዱ ሰልፎች ባለቤታቸው የማይታወቅና ሕገወጥ ሰልፎች መሆናቸውን አስታውቀዋል። መንግስትም ሕግን የማስከበር ኃላፊነቱን ለመወጣት እነዚህን ሕገወጥ ያሏቸውን ሰልፎች እንደሚያስቆሙ ተናግረዋል። ከዚሁ ጋር በተያያዘ ዜና ሰማያዊ ፓርቲ በነገው ዕለት በባህር ዳር ከተማ ሊያካሄደው አቅዶት የነበረውን ሰላማዊ ሰልፍ ከአቅም በላይ በሆነ ምክንያቶች መሰረዙን አስታውቋል። የፓርቲውን ምክትል ሊቀመንበር አቶ ነገሰ ተፈረደኝን በዚሁ ዙሪያ አናግሬያቸው ነበረ።
ለከተማ አስተዳደሩ የውቅና ደብዳቤ አስገብተን ነበር ባለፈው ሳምንት። እስከ ትናንትናው ቀን ድረስ በደህና ሁኔታ እያለ ትናንትና ከዚህ ከአዲስ አበባም ከባህር ዳርም አባላቶቻችንን ማሰር ተከስቷል። ስድስት ናቸው። ሁለቱ የድርጅት ኮሚቴ ስራ አመራር ናቸው። ስማቸውን ያላወቁት ሁለቱን አውቄያለሁ። ስማቸውን ስለሺ በቻሳና ወንዳለ አስማቀው ይባላሉ። የፓርቲው የአዲስ አበባ የድርጅት ኮሚቴ ውስጥ የሚሰሩ ናቸው። በራሪ ወረቀቶችን እነሱ ተወክለው ነበረ እንዲልኩ የተደረጉት። ሌላ አራት አባላት ይዘው እየሰሩ እያለ ተወስደው አሁን ያሉበት ሁኔታም ጣቢያም አናውቅም። የካዛንቺሱ ቢሮ አሁን በፖሊስ ቁጥጥር ስር ነው ያለው። ፖስተር፣ በራሪ ወረቀቶችን፣ የተለያዩ ባነሮችን ከዚህ ወደዛ የመላክና የማስተባበር ስራ የሚሰሩ ሰዎች በቁጥጥር ስር ውለዋል። ከነ ባነሮቹ ከነ በራሪ ወረቀቶቹ ማለት ነው። ስለዚህ ለነገ የታሰበው የሰላማዊ ሰልፍ ለጊዜው የተቋረጠ መሆኑንና ህዝቡ በራሱ ፈቃድ የሚያደርገውን ትግል እንዲቀጥል እኛም ድጋፍ የምንሰጥ መሆኑን ለማሳወቅ ነው። በተጨማሪ በሌላ ድረገጽ እና ሚዲያዎች ለማሳወቅ ኢንተርኔት አይሰራም። ዛሬ ማንኛውም ድረገጽ አይሰራም እዚህ አዲስ አበባና አካባቢው። ስለዚህ ዝርዝር መግለጫውን ለወደፊት ለህዝባችን የምንሰጥ መሆኑን ለማሳወቅ ነው።
እናመሰግናለን እንግዳችንን። ቀደም ሲል እኔም እንደገለጥኩት እንግዳውም እንደገለጡት የኢንተርኔት ችግር በመኖሩ የድምፆች ጥራትም ከዛ ጋር የተያዘ መሆኑን ለአድማጮች በትህትና እገልጣለሁ። አሁን ወደ ስቱዲዮ ልመጣ ስል ከሰሜን ጎንደር ስልክ የደወሉና ስማቸውን በአየር እንዳልናገር የጠየቁኝ ሰው በሰጡኝ መረጃ በአላፋ፣ በጣቁሳ፣ በደንቢያ ወረዳዎች ከፍተኛ አለመረጋጋት እንዳለ፣ የተኩስ ድምፅም እንደሚሰማ፣ በተለይም በጣቁሳ ወረዳ አራት ሰዎች በታጣቂዎች እንደተገደሉ ተናግረዋል። በአላፋ ወረዳ የሻውራ ከተማ ማዘጋጃ ቤትም በእሳት መቃጠሉን ጨምረው ገልጠዋል። የመንግስትን ምላሽ ለማግኘት የማዘጋጃ ቤት ኃላፊ ወደሆኑት ወደ አቶ ሶሎሞን መሳፍንት ዘንድ በተሰጠኝ ቁጥር ደውዬ ስልኩ አልተነሳልኝም። ወደ ሌላው ሰው ክንዱ አድሚ ዘንድም ያደረግኩት የስልክ ጥሪ ሙከራ አልተሳካም። ሙከራችን ሰሞኑንም ይቀጥላል። በነገራችን ላይ አድማጮች፣ በተላለፉ ዘገባዎች ዙሪያ የመንግስት ምላሽ ለማግኘት ዘጋቢዎቻችንም እየሞከሩ ያልተሳካም አለ። በሌሎችም ላይ ደግሞ ሰሞኑን የመንግስት ምላሽ ካለ የምናቀርብ መሆናችንን እንገልጣለን። ከኢትዮጵያ ውጪ ሶማሊያ ውስጥ በባይዶዋ ዛሬ ማለዳ አልሻባብ አንዲት የ15 ዓመት ልጃገረድ በአካሄደው ጥቃት ሲገድል ሌሎች አራት የቤተሰብ አባላትም በጽኑ መቁሰላቸው ታውቋል። የሱዳን ሕዝባዊ የነጻነት ንቅናቄ ኤስፒኤልኤም ተቃዋሚ መሪ ሪክ ማቻር የክልሉ መሪዎች የደቡብ ሱዳን ምክትል ተቀዳሚ ፕሬዚዳንት አድርገው የሾሟቸውን ሹመት ተቀበሉ። ይህ የሆነው አዲስ አበባ ውስጥ እየተካሄደ ባለው የኢጋድ የመሪዎች ስብሰባ ነው። በመጨረሻም በደቡብ አፍሪካው የአካባቢ ምርጫ ገዢው ፓርቲ ኤኤንሲ ማለት የአፍሪካ ብሔራዊ ኮንግረስ በዋና ከተማዋ ፕሪቶሪያ ውስጥ በተቃዋሚዎች መሸነፉ ታውቋል። አዲሱ አበበ ነኝ። ዜናው አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትስ በ22 ሜትር ባንድ በ13865 ኪሎ ሄርትስ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ሐምሌ 29 2008 ዓመተ ምሕረት ምሽት ፕሮግራም ነው። ከዚህም ከዚያም እረኛ ነበርኩ ይላሉ እንግዳችን። የዛሬው የአሜሪካ ድምፅ በአሁኑ ይዞታው ከ33ና ከ34 ዓመታት በፊት ከመቋቋሙ በፊት ሌሎች በርካታ ዓመታት አስቀድሞ የአሜሪካ ድምፅ የውጭ አገልግሎት በመባል የሚታወቀውን የራዲዮ ፕሮግራም ያቀናብሩ የነበሩት አንጋፋ ጋዜጠኛና ታዋቂ የትምህርት ሰው ተሾመ ዋጋው ይባላሉ። ለከፍተኛ ሽልማትና ክብር የበቁበትን የዕድሜ ልክ ማኅበረሰባዊ አስተዋጽኦ መነሻ በማድረግ አሉላ ከበደ ከፕሮፌሰር ተሾመ ዋጋው ጋር ያደረገው ቃለ ምልልስ ከዚህ ቀደም ያልቀረበ ቀሪ ክፍል በተከታዩ ቅንብር ተጠቃሏል።
ፕሮፌሰር ተሾመ ዋጋው በዚህ ዩናይትድ ስቴትስ የሚገኘው የኢትዮጵያውያን ሽልማት ድርጅት ማህበረ ግይሯን ዘረ ኢትዮጵያ እድሜ ልክ አበረከቱት አስተዋጽኦ እውቅና ከሰጣቸውና ካከበራቸው ለሽልማትም ካበቃቸው የአመቱ ምርጥ ሰዎች አንዱ ኖት። እንኳን ደስ ያለው።
እግዚአብሔር ይስጥልኝ። እኔም ደስ ብሎኛል፣ በተለይም ከኢትዮጵያኖች በመምጣቱ።
ፕሮፌሰር ተሾመ ልዩ ሙያው በሆነው ትምህርት በኩል በርካታ ጽሁፎችን አበርክተዋል፣ የበጎ አድራጎት ስራዎችንም ሰርተዋል። እነኚህን ተመልሰን እንመለከታለን። ወደ አሜሪካ ድምፅ ላምጣው። አሜሪካ ድምፅ የአማርኛው ክፍል የዛሬ 34 እና 35 ዓመት በአሁኑ ቅርጹ መንቀሳቀሱ ከጀመረበት በፊት እርሶና ሌላ አንድ አጋሮ አቶ አሰፋ ይርጉ ከኢትዮጵያ እየተመላለሱ የውጭ አገልግሎት በሚባለው የአሜሪካ ድምፅ የተለየ ፕሮግራም አማካኝነት ወደ ኢትዮጵያ የሚተላለፉ ዜናዎችን፣ ፕሮግራሞችን ታቀርቡ ነበር። እስኪ በቅድሚያ ስለ አጀማመሩ ያጫውቱን፣ ዘመኑንም ያስታውሱን። መቼ ነበር?
አዎ፣ አውስትራሊያ 4 ዓመት ካጠን ነው በኋላ ካሊፎርኒያ ምትቸው በትምህርት ምክንያት ነው ዋሽንግተን ዲሲ የመጣሁት እና ከዚያ ሳለሁኝ እንዲህ ያለ መስሪያ ቤት አማርኛ ይፈልጋልና ሄደህ ብታነጋግራቸዋለን። ጓደኞች ናቸው፣ ቤተክርስቲያን ተገናኝተን። ከእኔ በፊት ማን እንደሆነ አላውቅም፣ ግን ለአጭር ጊዜ ተጀምሮ ወዲያው ቀርቷል።
አቶ አሰፋ ይርጉ ናቸው ሌላው ሰው።
አሰፋ ይርጉ በኋላ ነው የመጣ፣ ለትሬኒንግ በእኔ ስር ሆኖ ይሰራ ነበረ። እሱ በኋላ ነው የመጣ። መጃን ጊዜ እኔ ብቻዬን ነበርኩኝ። ገባሁኝ፣ ፈተና ሰጡኝ። እነዚህ ቴክኒሽያኖች እንደምታውቅ ምን እንደሆነ ያውቃሉ፣ ፕሮዳክሽን ወዲያው ተስማማነ እና በከፍል ጊዜ በትምህርት ከበቀሩ ማለት ነው እዚያ ልሰራ ጀመርኩ። ስራው ያስፈልገኝ ነበር። እኔም ስራውን ወደድኩት፣ እነሱም በጣም ወደዱት። እዚያ ጀመርን። ይሄ የሆነው በ1958 ነው በፈረንጅ። ከዚያ ከ1958 ጀምሬ እስከ 1965 ድረስ እዚህ በአሜሪካ ድምፅ ውስጥ ሰርቻለሁ። ሙዚቃ አለበት፣ የሳይንስ ሪፖርት አለበት፣ ሁሉም ነው የማደርገው። እሱን ስራ ቆየሁኝ። በኋላ ስራው ቀጣይ ስለሆነ ቅጥር ሆነ ብትገባ አሉኝ። ለእኔ እሱ አይመችኝም እና ትንሽ ክርክር ነበረ። ሆኖም እሱንም ወሰድኩኝ እና ገንዘብ ያስፈልገኛል፣ ተማሪ ነኝ። የእነሱን ፍላጎት ላይ ጥሩ ተገናኘ እና መልካም ጊዜ ነበረን ለብዙ ጊዜ። ምናልባት አንዳንዶቹ አሁን ታውቋቸው ይሆናል እስላሉት ስምም ነበርነ በትምህርት ጊዜ በፈተና ወይም አንድ ነገር ሲሆን ለእኔ ብለው የተለየ ፕሮግራሙን ለውጠው ይረዱኝ ነበር። ስለዚህ ስራው እኔ እንደወደድኩ መጠን ክፍያውም ክፉ አልነበረም። በእኔ ጊዜ የእኔንም ስራ ወሰዱት። በኋላ ብዙ ጊዜ ከዋሽንግተን ዲሲ ስቱዲዮ ተቀርጾ በላይብሬሪ አድርጎ ወደ አዲስ አበባ ይደርስ ነበር። አንዳንዱ ግን ትልልቅ ለምሳሌ የኬኔዲ ምርጫ ጊዜ የሞታቸው ጊዜ ወይም ደግሞ ቀዳማዊ ኃይለ ሥላሴ ሊጎበኙ መጡ ጊዜ በቀጥታ በጀርመን በኩል ወይም በቀጥታ ወደ አዲስ አበባ ይላካል።
ኢትዮጵያ ከገባ በኋላ ነው የሚሰራጭ የነበረው።
ከአዲስ አበባ የመገናኛ ሚኒስትር ነበረ። እዚያ ነው
እርስዎ እዚህ ያዘጋጁና ወደ አዲስ አበባ እንዲደርስ ያደርጋሉ በተዘጋጀ ቁጥር።
ቪኦኤ ብራንች ያለው ላይቤሪያ እዚያ ይልኩታል። ከላይቤሪያ ወደ አዲስ አበባ ወደ ሚኒስትሪ ኦፍ ኢንፎርሜሽን። ያን ጊዜ እንደዚህ ነው የነበረ፣ እንዳሁኑ አይሆንም ነበር። በጣም ተወደደ ካሰብነው በላይ ፕሮግራሙን። እንዲያውም በኋላ ስመለስ በ1966 በፈረንጆች አቆጣጠር አንድ ስራ ከዩኒቨርሲቲ ይዤ ነበር። የኢትዮጵያ ተማሪዎች ጨርሰው ሳይወጡ በፊት አገር ቤት ልከን አንድ አመት የስራ ልምምድ እንዲለምዱና አገራቸውን እንዲያው እናደርግ ነበር በዩኒቨርሲቲ በኩል እና የእሱ ኃላፊ ሆንኩኝ ወዲያው እንደተመለስኩ እዚህ ሀገር እና አገር ቤት እዛ ጎጃም ደጀን ውስጥ የሚሆን ወይም በሱዳን ቦርደር በወለጋ ሱቅም ሆነ ድምፄን ሲሰማ አንተ ዶክተር ተሾመ አይደለም ይሉኛል። መገናኛ ሚኒስቴር እንዲሁ የእኛ እነዚያ የምንልከውን ጥሩ አድርገው ይጠቀሙበታል፣ እዚያ በላይ ለማስተማሪያም እንጠቀምበታለና እናሳዩኝ። እዚያ
በድምፅ ይለየዎታል፣ በየሄዱበት ይነግሮት ነበር።
በየሄድኩት ሁሉ እስካሁን ድረስ እሱ አልቀረም። አዎ፣ እዚህም ሀገር ከመጣሁ በኋላ ብዙዎች አሉ የሚያስታውሱ። የሚያስገርመው እሱ ነው። በህይወቴ የሰራሁቱ ቅድም አንተ እንደጠቀስከው ኢትዮጵያ ጋር ተያያዘ ሪሰርች። የሚገርመኝ ግን ምንድን ነው በዛን ጊዜ ብዙ መገናኛ የለም። ሬዲዮ ይህን ያህል በመታወቁ እዚያ ከማታስበው መንደር ስትገባ ሰዎቹ በድምጽ ይይዛሉ። እና መኝ የነበረው ምንድነው ይሄ ፕሮግራም ቢተነክሩ ማናቸውም ህዝቡ በዚያ ለማግኘት በጣም ቀላል ነበር ገልጸው ነበር ማለት ነው።
ከ55 አመታት በፊት የቀረቡ ፕሮግራሞች ነው የምንነጋገረው። ቀደም ብዬ በመግቢያ እንደገለጽኩት የአሜሪካ ድምጽ የዛሬ 34 እና 35 አመት የአማርኛው ክፍል ከመቋቋሙ ብዙ አመታት ቀደም ብሎ ነው እነኚህን ስራዎች የሰሩት። የሚተላለፍበት ጊዜ ይታወቅ ነበር? ያዘጋጃቸው ፕሮግራሞች ከተላኩ በኋላ የተወሰነ ቀን ነበራቸው? ምን ይመስል ነበር?
አለ ቀን ለምሳሌ ማክሰኞ ማታ ሊሆን ይችላል ከተኖች ማን ሊሆን እንጂ አለ የተሸማጋው ፕሮግራም ይመጣል እንዳመልጠን ይያሉ ሰምቻለሁ እንደዛ ነበር።
ስለዚህ የተወሰነ ቀን ነበረው በዚህ ቀን ነው የሚተላለፍ ተብሎ?
አዎ ሁሉ ጊዜ ወላጆቼ ደብረ ዳሞት ነው ይኖሩ የነበረ አባቴ አስቀድሞ ይናገራል ልጅ ዛሬ የምናገርበት ጊዜ ነው
በኢትዮጵያ ሬዲዮ አማካኝነት ነው ይተላለፈ ነበር።
አዎ አዎ ኢትዮጵያ ሬዲዮ አማካኝነት ነው ወዛ ነው የሚልኩት። ግን እንደማውቀው አንዱንም ለፖለቲካ ምክንያት ይሁን ለምናምን ያልተቀበሉበት ቀን የለም። እንዲያውም ጨምሩ ይሉ ነበረ። እንግዲህ እንጃ የባጀት ጉዳይ ከዚያ ይምር ሰውም የለንም እንዳልኩ ብዙ ጊዜ ነው። በኋላ አሰፋ ይርጉ ለትሬኒንግ ነው የመጣው።
ለስልጠና መጡ አቶ አሰፋ ይርጉ። እሳቸው ኢትዮጵያ ሬዲዮ ይሰሩ ነበር
ሆኖ ጋር ይሰራ ነበር እና እሱ ነው የምታውቁ። በኋላ አዲስ አበባ ምትመልሱ ሰራ ይብኛል።
ምን ያህል ጊዜ ከእርሶ ጋር ሰሩ? መቼ ጀመሩ እሳቸው?
ምናልባት አንድ ሁለት ዓመት ይሆናል። ለአጭር ጊዜ ነው የመጣው፣ በኋላ ተቀጠለለት ይመስለኛል። አመቱን የመጣበትን ልነግርህ አልችልም።
ጊዜው ረጅም
ነገር ግን ወደኋላ ወደ መጨረሻው ነው። ምናልባት በ63 እንደዚህ ይሆናል፣ በእኛ አቆጣጠር 63 ይሆናል። እዚያ በኋላ ጣኔ ጋር ይሰራ ነበረ፣ ተመልሶ ሄደ። ምናልባት አንድ አመት ወይ ሁለት አመት እዚያ አይበልጥም።
ለአውሮፓውያን የዘመን አቆጣጠር በ1965 አካባቢ መቋረጡን ነው የተረዳሁት። ለምን ተቋረጠ? እንዴት ተቋረጠ?
እንግዲህ እኔ እስካለው ይሰራል። በኋላ እንደምታውቀው እኔ ፒኤችዲ ያገኘሁኝና ሌላ ስራ ጀምር ፉልታይም አዘ ፕሮፌሰር ሃዋርድ ዩኒቨርሲቲ ማርላንደስ። ያን ጊዜ ሁሉ ይጠይቁ የነበየ እንድቀጥልላቸው፣ ነገር ግን በዛብኝ አልቻልኩም። ሌላ ሰው አላገኙም ይመስለኛል።
ተካሱ አልተገኘም።
እንግዲህ ማወቅ ያለብን ምንድን ነው፣ ይሄ ፕሮግራም በጣም ሰክሰስፉል ነበር በአይኒ ስታንዳርድ። እነዚህም እዚህ ያሉት ያውቃሉ፣ ፊድባክ ያገኛሉ እዚያ አሜሪካ ኤምባሲ ወይም ኢትዮጵያ ዘንድ። ግን በኋላ ለምን እስካለሁ ድረስ አውቃቸዋለሁ ሰዎቹ እዚያ የነበሩት ወቅት በጣም ቅርቦች ነን። በኋላ ይህን ያህል አመት ከሰራነ እኔ እያስተማርኩም እያለ አትሊስት አንድ ሁለት ጊዜ በሳምንቱ ብትችል ያለዚያ የተቻለን ያህል እና እናስራለን ይሉኝ ነበር። ሁሉ ጊዜ አልቻልኩም እነሱ የፈለጉትን ያህል። ግን አልተዘጋም ነበር እኔ ወደ ኢትዮጵያ በ1966 መለስ።
ሌላ ሰው ቀጥሎት ነበር?
ሌላ ሰው ነበር ያመጡት። ከአሜሪካ ስቲክም ባግራውንድ አለኝ። ቋንቋውም ቋንቋ ነው። ጥሩ ስሜት ነበረ። ሰዎቹ ጋር ደግሞ ለእኔም በጣም ጥሩ ነበሩ። እኔም ሆንኩኝ እና ከትምህርቴ ጋር የሚቃወም ነገር ጠይቀውኝ አውቁም። የሚቃወም ነገር ቢሆን ለእኔ ነው የሚረዱ እና እንዲያ ሲሆን አየ ሰው ሰው ነው እና ጥሩ ሰራላቸው ነበር እና ኢት ዋዝ ቨሪ ሃፒ ሮሽ።
የእርስዎን ፈለግ ተከትለው ስለ ኢትዮጵያ ትምህርት ያጠኑ ወይም ስለ ትምህርት በአጠቃላይ ያጠኑ ኢትዮጵያውያንም የእርስዎን ስራዎች ነው በዋቢነት የሚጠቅሱት። እንደ አውሮፓውያን ዘመን አቆጣጠር በ1971 እና 73፣ 65 እና 66 በኢትዮጵያ ዘመን አቆጣጠር ያደረጉት የልጆችን ትምህርት የመቀበል አቅም የሚመረምር ንድፈ ሀሳብና ተግባራዊ ትምህርት በገጠር ኢትዮጵያ በቀዳሚነቱም በዋናነትም መሰረት በመጣሉም የትምህርት ስርዓት ለመቅረጽም ረድቷል በኢትዮጵያ የሚባለው ትልቅ ስፍራ የተሰጠው ጥናቱ ይዘቱ ምንድን ነበር? እስኪ ያስረዱን። ምንድን ነው ያደረጉት? በቀጥታ
ቀላል አይሆንም። መጀመሪያ እዚህ ዩኒቨርሲቲ ደርስ ወጥቼ እንደተመለስኩ በዚያን ጊዜ ፖለቲካል ችግር ነበር። ተማሪዎቹ አይማሩም፣ ስራችን ቢስራፍት ይሆናል። እኔ ግን የፈለግኩቱ እና ጓጓሁቱ ወደ ዲፓርትመንቱ የሄድኩቱ ጥናት ማድረጌ የአድሚኒስትሬሽን ሌሎችም ሊያደርጉት ይችላሉ። አንደኛ አገር ቤት የሚኖሩት ወላጆች ልጆቻቸው ምንድን ነው የሚፈልጉ? ስሜታቸው ምንድን ነው? ሰቱ ምንድን ነው? እነሱን ተማሪዎችን ይዤ ሂጄ ለምሳሌ መንዝን ወሰድን። አዲስ አበባ ማስተማር ስላለብኝ እሱ መራቅ አይደለም። ተማሪዎችን ሱፐርቫይዝ አድርጋለሁ 5 አመት ይዤ ለ1 አመት እና ሪፖርት ጻፍኩኝ። ብዙ ጥናት የሆነው እዛ ላይ ነው። ይሄ ማለት living practices in rural Ethiopia ተባለው ልጆቻችንን ተሳሰባቸውና በምን ስልት ቢማሩ በተሻለ ውጤት እንደሚያመጡ ተባለው። ምንም የለም በዛን ጊዜ አንድ ስለው። ሁለተኛ አሁን ጠላት ስንልኛ ያን ጊዜ ጣሊያን ማለት ነው። ከወጣ በኋላ ያመጣ ነው አብዛኛው የዌስተርን ኤጁኬሽን ሃው ረለቫንት ኢዝ ኢት ምንስ እናደርግ ቆየንም እነዚህ ውጭ ሰዎች መጥተው ሲረዱ እንደምንድን እናደርገው ከእነሱ ጋር
ተግባራዊ ጠቀሜታው ምንድን ነው?
አዎ ችግሩ ምንድን ነው? አይደንቲፋይ ማድረግና ከዚያ በኋላ ችግሩ የምንዋጣበትን መንገድ ነው። ችግሩ የሚዋጣው ያው ኢትዮጵያዊ የሆኑ በቂ ፕሮፌሰሮች ስናመጣ ነው። እሱ በቀላል በአንድ ጊዜ የሚሆን አይደለም። የመጡትም ወደዚያ ከመሄድ ሰምታ ወደ ሌላ ቦታ ይሄዳሉ። ሌላ ችግር ነበረ እሱ የፖለቲካም ነገር እና ለእኔ አየሁት ውስጥ ነው። የሚገርም ግን ምንድን ነው ይህንን ኢትዮጵያን ሩራል ኢትዮጵያ ልጆቻቸውን እንዲማሩላቸው የሚፈልጉ አንድ እሱ ነው። ሁለተኛ ያን ጊዜ ሀይል ሰንትራላይዝ ነው የሆነው። እኛስ አዲስ አበባ የምንሰጠው ትምህርት እንዴት ያለ ነው? ሁለቱን ለመጻፍ ሞ ያንኛው እንደነገሩ ሪፖርቱ ነው ማጻፍኩኝ። በኋላ ደግሞ ይህንን የነበረውን ሲስተም በክርስቲያን ጊዜ ጀምሮ በተለይ ከምኒልክ በኋላ ጽሁፍ የለም። እዚያን ጊዜ የነበሩትም በህይወት ምኒልክ የተማሩም ያስተማሩም አንዳንዶች ይገኙ ነበር። እነሱን እያደረ ትልቅ መጽሐፍ ጻፍኳል። 1200 ገጽ ሲሆን ሶርስ ቡክ ኦፍ ኢትዮጵያን ኤጁኬሽን። ያ ማለት ልናደርግ ይሞክር ነው የዌስተርን ኤጁኬሽን አለ
ራቡን አለ።
እሱ ወደ ኢትዮጵያ ከመጣ በኋላ በምኒልክ ጊዜ ነው የመጣው። ምን ላደርግ ሞክር፣ የደረሱብን ችግሮች ምንድን ናቸው? ምን አደረግን እነዚያን ችግሮች ለማስወገድ? ይህንን ሁሉ የሚል ጥያቄ ነው። እሱ ሊታተም ተዘጋጅቶ በዩኒቨርሲቲ ማተሚያ ቤት ስንዘጋጅ ነው እንግዲህ ያን ጊዜ ሬቮሉሽን የመጣው እና እኔ ብስባት ካል ወጣሁኝ። እስከ ዛሬ አልታተምም። ነገር ግን ከዚያው መጽሐፍ በተንተራሰ ሌሎች ብዙ መጽሐፍ ሲሸሉ መጽሐፎቹ እንግዲህ ኦሪጂናልነታቸው አንድ እሱ ነው የጻፈው ያን ያህል የለም። እሱንም ጻፍኩኝ። በኋላ ለማስተማሪያ ሆነ ለማንም ለላይብረሪ ረድሷቸዋል። አሁንም ያለው እሱ ነው ገና እና በእኔ ጊዜ ለመስራት ከፈለክ ለመስራትም አይፈልጋለን እና የሚገርም ምንድን ነው አሁን እሱን መስመሩን ሳለቀው በፊት ያን ጊዜ ያደረግኩት መሰረት ለእኔ ሪሰርች ለኢንተሌክቹዋል ላይፍ ያን ጊዜ ነው መሰረቱ የተጣለ እስከ ዛሬ ድረስ። እኔም ካሰብኩት ይልቅ ሳላውቀው ተዋጥኩኝ። በዚያ ቶ ሌላ ለማየት እድልም ጊዜም አልነበረኝም።
እድሜውን በሙሉ በኢትዮጵያ ትምህርት በአጠቃላይም በትምህርት ጉዳዮች የሰጡ ቀደም ብለን እንደጠቀስነው በ1958 እንደ አውሮፓውያን የዘመን አቆጣጠር አንስቶ በአሜሪካ ድምጽ የውጭ አገልግሎት በተለየ ፕሮግራም ያቀርቡ ነበር። በኋላም በ1975 ወደ ሚሽጋን ከተመለሱና በሚሽጋን ዩኒቨርሲቲ መምህርነቶን ከቀጠሉ በኋላ የመረዳጃ ማህበር አቋቁመው ብዙዎቹን እንደረዱ ታሪኮ ይዘክራል። ቀሩን ጥቂት ደቂቃዎች። የትምህርትን ጉዳይ ሌላ ጊዜ እንዳሉት በሰፊው እንመለሳለን። በግል ከእርሶ ጋር በሚደረግ ቃለ ምልልስም በውይይቶችም። ለዛሬው ግን ከልጅነት ታሪኮ ለቅምሻ ትንሽ ነጥቦችን እናንሳ። ደብረ ታቦር ነው የተወለዱት። እንደገለጹልንም በዚያ ገጠር አካባቢ አድገው ለከፍተኛ ትምህርት ወደ አውስትራሊያና ወደ አሜሪካ የመጡባቸው ሁኔታዎች እስኪፈጠሩ ድረስ ያደጉት በዛው አካባቢ ነው። እስኪ የልጅነት ጊዜውን እንደው ምን አይነት ልጅ እንደነበሩ በመጠኑ ያስታውሱን።
ትልቅ ጥያቄ እየጠየቀኝ ነው። አዎ እንግዲህ የባልፍ አንድ ቀን እንደምንጽፈው አለኝ። አሁን ልጆችም እያደጉ ልክ እሱን አይነት ነው የሚጠይቁ፣ እንዴት ነበር ልጅነት? በቀደም አይተሃል፣ እዚያ አብሬያቸው እዚያም መንደር ሳድግ የማስታውሰው፣ እዚያም በኋላ አዲስ አበባ ሆነ ውጭ ሀገርም ነው ሞረለስ በአቅርቢ የሚያውቁኝ ተማሪዎችም ሆነ የስራ ጓደኞቼ የዚያን አይነት መንፈስ ነው ያላቸው። ምን እንዳደረግኩ አላውቅም። ጥሩ ተቀባይነት አለኝ። እንግዲህ እሱ ወላጆች ጉዳይ እና አስተዳደግ ጉዳይ ነው። ያደኩበት ቦታ መንደራችን ፎረስት ሜዳ ይባላል። ከብትን ጠብቅ ነበር። ከዚያ መንደር ብዙዎቹ ዘመዳሞች ነን፣ አጎቶች፣ አክስቶች እና ደግሞ አያቶችን በህይወት ነበሩ። እዚያው መንደር ነው የምንኖር። የነበረው ፍቅር ሁለተኛ ሌላ ቦታ አይደገምም። ገናኛለን። ወላጆቻችን ያስተማሩን እንድንረዳ ነው ብዙ መረዳዳለን። የሚረዳኛሉ ከኔ በፊት የነበሩት እኔም በተቻለኝ የሚያራቅም ከባጀት የአንዱ እሱ ብዙዎች ምስኪን ዘመዶች አሉ የሚረዱን እሱ ነው። እና በጣም ሪዎርዲንግ ነው። እዚህ ሀገር መጣሁን ትደስ የሚለኝ ምንድን ነው ኢትዮጵያ አፖርቹኒቲ ሲያገኙ ሻይን። እና ለምሳሌ አሁን በቅርቡ ጊዜ እኔ ጋር የነበሩና ማውቃቸውን የአንድ ሁለቱም ፋሚሊ ተዚያ ውስጥ አለ ሰፌበታለሁ። ፈናመናል ነው፣
አስደናቂ ውጤት ነው ያመጡት እያሉን ነው።
አስደናቂ ነው፣ በማንም አይሆንም። ራሳቸው ኤክሰል ከማድረግ ይረዳዳሉ። እዚያ በላይ ደግሞ ኢትዮጵያ ያሉትን ዘመዶቻቸው እንደተቻለ ይረዳሉ። አስነኝ ባዮች እነዚህ ሳይሆን ራሱ ህዝቡ ለእኛ ግንድ የሆነው ትንሰነበሱ በእነሱ በሚችሉት መጠን የሚያደርጉት ነገር ሁሉ እሱ ነው። እና እኔም ውጭ ሀገር ኖር ያለው ከህይወት ያብዛኛውን ግን ህይወቴን አሁንም ዙሬ ሳይ መሰረቱ የተጣለው እዚያው መንደሩ ነው ውስጥ የኢትዮጵያ ህዝቦች።
ፕሮፌሰር ተሾመ በርከት ያሉ ቁም ነገሮችን ነው ያዋዩን፣ ግን ከታሪኮ ጨለፍ አደረግን እንጂ አልጨረስንም። በሌላ ፕሮግራም መልሼ ላገኘው ፈልጋለሁ። ለአድማጮች ለማስታወስ ያህል ከ1975 እንደ አውሮፓውያን የዘመን አቆጣጠር ጀምሮ በሚሽጋን ዩኒቨርሲቲ በትምህርት በአፍሪካን አሜሪካውያን ትምህርት በአፍሪካ ጥናት ተመራማሪነት በስነ ጽሁፍ ሳይንስና ስነ ጥበብ በበርካታ ዘርፎች አገልግለዋል። በእንግሊዝኛ በፈረንሳይኛና በአማርኛ የተጻፉ ጥናት ጽሁፎች አለዎት። ፕሮፌሰር ተሾመ ዋጋው ለጊዜው አመሰግናለሁ። እግዜር ይስጥልኝ።
በጣም እግዜር ይስጥልኝ አሉላ። በጣም ደስ ይለኛል እንዳንተ ካሉ ሰዎች ጋር መነጋገር። መልካም የወደፊት ኑሮ ይኑርህ። እንገናኝ ይሆናል።
አሜን። እግዜር ይስጥልኝ።
እግዜር ይስጥልኝ።
እኔም አሉላንና እንግዳውንም ፕሮፌሰር ተሾመ ዋጋውን በድጋሚ አመሰግናለሁ። ዝግጅቶቻችንን በኢንተርኔት amharic.voanews.com ወይም በእጅ ስልኮቻችሁ voa.horn.mobi ላይ ማዳመጥ ትችላላችሁ። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናስተላልፍላችሁ ዝግጅት በተጨማሪ በየዕለቱ ከምሽቱ 1 ሰዓት ተኩል እስከ 2 ሰዓት ከሰኞ እስከ አርብ በ19 እና በ49 አጭር ሞገድ ጋቢና የተሰኘ ፕሮግራማችንንም እንድትከታተሉ እንጋብዛለን። አሁን የሙዚቃ ቃና ይከተላል። ጽዮን ግርማ
እንደምናመሻችሁ እንደምሰነበታችሁ ውድ የሙዚቃ ቃና አድማጮች፣ የሙዚቃ ቃና ዘወትር ቅዳሜ በዚህን ሰዓት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛው ቋንቋ ዝግጅት ክፍል የእንግሊዝኛና የሌሎች ቋንቋዎችን ምርጥ ምርጥ ሙዚቃ መራርጠን ስለ ሙዚቃዎችና ሙዚቃውን ስለሰሯቸው ሰዎች መረጃን ወደ እናንተ የምናደርስበት ፕሮግራማችን ላይ እንገኛለን። ሙዚቃዎቹን መራርጬ ሳስተናግዳችሁ የማመሸው ጽዮን ግርማ ነኝ።
My mother was one of the greatest entertainers of all time.
Sun in the sky, you know how I feel.
When she was performing, she was an anomaly. She was brilliant. She was loved.
And I'm feeling good.
One and only Nina Simone.
እናቴ የሙዚቃ ስራዎቿን በመታቀርብበት ጊዜ የምን ጊዜ ምርጥ ከሚባሉ አዝናኝ ሰዎች አንዷ ነበረች። እናቴ ድንቅ አንጸባራቂም ነበረች። እናቴ ፍቅርም ነበረች። What Happened Simone በተሰኘውና የኒናን ህይወት በሚዳስሰው ዘጋቢ ፊልም ላይ የኒና ሲሞን ብቸኛ ልጅ ሊዛ ሴለስት ስለእናቷ የሰጠችው የምስክርነት ቃል ነው። What Happened Simone ስለ ኒና ሲሞን የህይወት ታሪክ የሚዳስሰው ዘጋቢ ፊልም ነው። በዛሬው የሙዚቃ ቃና ፕሮግራም ላይም በህይወት የሌለቸውን ለጥቁር መብት እንቅስቃሴ ማነቃቂያ ዘፈኖችን በማቀንቀን በሙዚቃ ስራዎቿ የመብት ትግልን ስታካሂድ የቆየችው ኒና ሲሞንን ህይወትና የሙዚቃ ስራዎቿን ለዛሬ እንደሰሳለን። አጠር አጠር ያሉ የኒና ሲሞንን መረጃዎች ወደ እናንተ እያደረስኩ ዘፈኖቿን አብረን ስናዳምጥ እናመሻለን። የጀመርነው አይ ላቭ ዩ ፖርጊ ኒና ሲሞን በ1957 ዓመተ ምህረት ያወጣችው የመጀመሪያ አልበሟ ነው። እሱን ነው ቀንጨብ አድርጌ ያሰማኋችሁ። እስቲ ሙሉን እንስማው። I've got my man now. I've got my Porgy. He understands now. I've got my Porgy. Everything's all right now. He understands now. I've got my man now. I've got my Porgy. Yes, I love you, Porgy. Don't let him take me. Don't let him handle me. You can keep me, I'm gonna stay here with you forever, and I'll be glad. Yes, I love you, Porgy. Don't let him take me. Don't let him handle me with his hot hand. If you can keep me, I'm gonna stay here with you forever. I've got my man. Someday, I know someday that he's coming to call me. He's going to handle me and hold me so. It's going to be like dying, Porgy, when he calls me. But when he comes, I know I'll have to go. በ1960ዎቹ የአሜሪካ ሲቪክ መብት ንቅናቄ ውስጥ በሙዚቃ ስራዎቹ አማካኝነት ከፍተኛ ተሳትፎ በማድረግ ትታወቅ ነበር። ኒና ሲሞን በየካቲት 21933 ዓመተ ምህረት ዩናይትድ ስቴትስ ውስጥ ኖርዝ ካሮላይና የተወለደችው ኒና ከሙዚቃ ጋር የተዋወቀችው የአራት ዓመት ልጅ እያለች ነበር። የፕሮቴስታንት አማኝና ሰባኪ የነበረችው እናቷን ተከትላ ቤተክርስቲያን በሄደችበት ወቅት በዛ ለጋ እድሜዋ እንድትዘምርና ፒያኖ እንድትጫወት እናቷ ትገፋፋት ነበር። ይህን ችሎቷን ያስተዋሉት የእናቷ ነጭ አሰሪ ኒና ክላሲካል ፒያኖ እንድትማር ሁኔታዎችን አመቻቹላት። የኒና የሙዚቃ ህይወትም በሰባት ዓመት እድሜዋ አንድ ብሎ ተጀመረ። የሁለተኛ ደረጃ ትምህርቷን ስታጠናቀቅ ኒና በፒያኖ አስተማሪው አማካኝነት በተሰበሰበላት ገንዘብ በቀጥታ ያመራችው ከዓለማችን ምርጥ የሙዚቃ ትምህርት ቤቶች አንዱ የሆነውና ኒውዮርክ ወደሚገኘው ጁላርድ ትምህርት ቤት ነበር። ገና በልጅነቷ የተካነችውን ክላሲካል ፒያኖ በጁላርድ በጥልቀት ተጠበበችበት። ከትምህርቱ ዓለም ስትወጣም የኒና ህልም የመጀመሪያዋ ሴት ጥቁር አሜሪካዊት ሆና የፒያኖ ኮንሰርት ማሳየት ነበር። እውነታው ግን እንዳሰበችው አልሆነም። ጥቁርነቷ የፒያኖ ጠበብትነቷን እንደ ልብ እንድታሳይ እንኳን አልፈቀደላትም። ይልቁንም ኑሮን የማሸነፍ ትግል፣ በልቶ የማደር ግዴታ ፊቷን ወደ የምሽት ክለብ እንድታዞር አስገድዳት። በ1963 ዓ ም የሲቪክ መብት ተሟጋች የነበረው ሜድገር ኤቨርስ ግድያንና በበርኒንግሃም ቸርች በደረሰ የቦምብ ፍንዳታ 4 ወጣት አፍሪካ አሜሪካውያን ሴቶች መገደልን ተከትሎ ኒና ሚሲሲፒ ጎዳ የተሰኘ ዘፈን አወጣች። ይሄ ዘፈኑ ቀጥሎ ለነበሩት የጥቁር መብት እንቅስቃሴዎች በሙሉ ማነቃቂያና ብሔራዊ መዝሙር ሆኖ አገልግሏል። እስቲ ይሄንን ሚሲሲፒ ጎዳ የተሰኘ ዘፈኗን አዳምጠን ደግሞ እንመለሳለን።
Alabama's got me so upset. Tennessee made me lose my rest. Everybody knows about Mississippi. God damn. Alabama's got me so upset. California's made me lose my rest. Everybody knows about Mississippi. God damn. Can't you see it? I know you can feel it. It's all in the air. I can't stand this pressure much longer. Somebody say a prayer. Alabama's got me so upset, and Tennessee's made me lose my rest. Everybody knows about Mississippi. God damn. Get bottom, beat him, hound dogs on my trail, school children sitting in jail, black cat cross my path, I think every day's gonna be my last. Lord have mercy on this land of mine, we all gonna get it in due time. I don't belong here, I don't belong there, I've even stopped believing in prayer. Don't tell me, I'll tell you, me and my people just about do. I've been there, so I know, they keep on saying go slow. That's what they say, go slow, that's what they say, go slow. That's what's the trouble,
so.
Washing the windows,
so.
Picking the cotton,
so.
When nothing but rotten. We're too damn lazy.
No.
I'm thinking it's crazy.
No.
Where am I going? What am I doing? I don't know. I don't know. Just try to do your very best. Stand up, be counted with all the rest. Everybody knows about Mississippi. God damn. Yeah. Yeah, buddy, daddy, dundy, dundy. Line school boycotts, they try to say it's a communist plot, but all I want is equality for my sister, my brother, my people, and me. My people and me.
ኒና ሌሎችም የጥቁር መብት ትግል ማነቃቂያ ዘፈኖችን ተጫውታለች። ከዚህ መሃል ያንግ ጊፍትድ ብላክ የተሰኘው የጥቁር አሜሪካዊ ሴቶችን ውስብስብ ሕይወት የሚያሳየው ዘፈን ተጠቃሽ ነው። በአክላሽ ብሉዝ፣ ኦልድ ጂም ክሮ ፎር ውመን የተሰኙት ዘፈኖችም እንደዚሁ ከመብት ጋር ተያይዘው የሚጠቀሱ ስራዎቿ ናቸው። ኒና ስሞን የትውልድ መጠሪያዋ የነበረው ስሟን ዩነስ ካትለን ሄመንን ወደ ኒና ሲሞን የቀየረችው በምሽት ክለብ መስራቷን እናቷ እንዳታውቅባት ለመደበቅ ነበር። በወቅቱ ተሰራበት የነበረው የምሽት ክለብ በድምጽሽም ካልዘፈንሽ በስተቀር በፒያኖ መጫወት ብቻ በቂ አይደለም ማለት በመጀመሩ ኒና ለድምጽም ቢሆን የዋዛ አልነበረችም እና የፒያኖ ቅላጼዋን ወደ ጃዝና ብሉዝ በማዞር የውስጧን ስሜቶች ከሙዚቃ ጋር አዋህዳ ታንቆረቁረው ጀመር። ፎር ውመን ኒና ሲሞን ከሰራቻቸው ሙዚቃዎች አንዱ ነው። ፎር ውመን
My skin is black. My arms are long. My hair is woolly. My back is strong. Strong enough to take the pain inflicted again and again. What do they call me? My name is Aunt Sarah. My name is Aunt Sarah. Aunt Sarah. Skin is yellow. My hair is long. Between two worlds, I do belong. My father was rich and white. He forced my mother late. What do they call me? My name is Sophronia.
ኒና በ1957 ዓመተ ምህረት የመጀመሪያ አልበሟን ስታወጣ አይ ላቭ ዩ ፖርጊ የተሰኘው ዘፈኗ የመጀመሪያ 20 ምርጥ ዘፈኖች ውስጥ መግባት ችሎ ነበር። በዚሁ አልበም ውስጥ የተካተቱት ፕሌን ኮልድ ሪንግ እና ሊትል ገርል ብሉ የተሰኙት ዜማዎቿም ተወዳጅ ነበሩ። አከታትላም አሜዚንግ ኒና ሲሞን በ1959 ኒና ሲሞን ሲንግስ በ1962 እና ሲልክ ሶል በ1967 አከታትላ የሰራቻቸው አልበሞች ከፍተኛ እውቅናና ዝና አትርፎላት ነበር። ኒና ግን በወቅቱ በነበረው ስኬቷም ይሁን በግል ህይወቷ ደስተኛ አልነበረችም። What Happened Simon በተሰኘው የኒናን ህይወት በሚዳስሰው ዘጋቢ ፊልም ላይም ኒና በጣም ቁጡና ሁልጊዜ አንድ የጎደለ ነገር እንዳላት ይስማት እንደነበር ያሳያል። ኒና የመጀመሪያ ባሏን ዶን ሮስን በ1958 ብታገባም በአመቱ ተፋታለች። ኒና በ1958 ሁለተኛ ባሏን አግብታ ነው በአመቱ ብቸኛ ልጇን ሊሳን የወለደችው። መርማሪ ፖሊስ የነበረው ባለቤቷ እሷን ካገባ ስራውን ሙሉ ለሙሉ ትቶ የእሷ የግል አማካሪና ስራ አስኪያጅ ሆኖ አግዟታል። በጃዝና ብሉዝ ዘፈኖቿ እውቅና እንድታገኝ ሀብት እንድታፈራም እንደረዳት በዚሁ ፊልም ላይ ተጠቅሷል። ነገር ግን ጥሩ ባል እንዳልነበረና እጅግ ያሰቃያትና ይደበድባት እንደነበረም በዚህ ዘጋቢ ፊልም ላይ ከተጠቀሰው ታሪኳ ነው። ፊሊንግ ጉድ ከኒና ሲሞን ዝነኛ ስራዎች ውስጥ አንዱ ነው። ፊሊንግ ጉድ እስቲ እንስማላት።
Birds flying high, you know how I feel. Sun in the sky, you know how I feel. Breeze drifting on by, you know how I feel. It's a new dawn, it's a new day. It's a new life for me, yeah. It's a new dawn, it's a new day. It's a new life for me. Ooh, and I'm feeling good. Fish in the sea. River running free, you know how I feel. Blossom on the tree, you know how I feel. It's a new dawn, it's a new day, it's a new life for me, and I'm feeling good. Dragonfly out in the sun, you know what I mean, don't you know? Butterflies all having fun, you know what?
ሚና በወቅቱ ቁጥር አንድ የጥቁር መብት ታጋይ ከነበረው ማልኮም ኤክስ ጋር በጉርብትና ትኖር ነበር። ኒና በውስጧ ጎድሎ የነበረው ጥያቄ መመለስ የጀመረውም የመብት ትግሉን ከተቀላቀለች በኋላ እንደሆነ በዘጋቢ ፊልሙ ላይ ተጠቅሷል። ጥቁር ሆነን ስናድግ ሕይወታችንን የምናቆየው ለመስራት ምስጢራችንን በመደበቅና ከደህንነታችንም ሆነ ከሚፈጸምብን በደል ለማንም ባለመንገር ነበር ትላለች ኒና። በአሜሪካ በጥቁሮች ላይ ይደርስ የነበረው የሰብአዊ መብት ረገጣ ህይወቷ ላይ ያጠላሽባት ኒና የሙዚቃ አሳታሚዎች ጋር አለመስማማቷና የታክስ ውስብስብ ችግሮች ተደማምረውባት አሜሪካንን ጥላ ወደ ሌላ ሀገር ተሰዳ እንደነበረም በዘጋቢ ፊልሙ ላይ ተጠቅሷል። ለዛሬ እንግዲህ የኒና ስሞን ስራዎችና የህይወት ታሪኳን አጠር ባለመልኩ ለመዳሰስ ሞክሬያለሁ። የተመደበልኝ ሰዓት ግን እዚህ ላይ አብቅቷል። እኔም ለዛሬ በዚህ ልሰናበታችሁ። ሄር ከምስ ዘ ሰን በስካንድል ፊልም ላይ በማጀቢያነት የተካተተው የኒና ስሞን ስራ ነው። ለዛሬ በሱ ልሰናበታችሁ። ደህና ደሩ።
Here comes the sun, little darling. Here comes the sun, I say, it's all right. It's all right. Here comes the sun, little darling. Here comes the sun, I say, it's all right.
አድማጮች ማጠቃለያ ዜና አሰማለሁ። ዛሬ ማለዳ በአዲስ አበባ ተጀምሮ የነበረው የተቃውሞ ሰልፍ በጸጥታ ኃይሎች ተበትኗል። ሰልፉ ሊበተን የቻለው በከፍተኛ የኃይል እርምጃ ነው ሲሉ በክልሉ የሚንቀሳቀሰው የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር ለቪኦኤ ገልጠዋል። በሌላ በኩል በጎንደር ደብረታቦር ከተማ በተካሄደ የተቃውሞ ሰልፍ አንድ ሰው በጸጥታ ኃይሎች ተገድሏል፣ ስድስት ሰዎች ደግሞ ቆስለዋል ሲሉ የመላው ኢትዮጵያ አንድነት ድርጅት መኢአድ ምክትል ሊቀመንበር ለቪኦኤ ተናግረዋል። ጎንደር ውስጥ ዛሬም የተረጋጋ ሁኔታ አለመኖሩን አንድ የአካባቢው ተወላጅ ለቪኦኤ ገልጠዋል። እኒሁ ሰው ስሜ እንዳይገለጥ ብለው ሲያበቁ የዛሬው አለመረጋጋት መነሾ ትናንት ከኮሎኔል ደመቀ ዘውዱ ፍርድ ቤት ቀጠሮ መተጓጎል ጋር የተያያዘ ነው ብለዋል። በሌላ ዜና ደግሞ አንድ በስም እንዲጠቀሱ ያልፈለጉ የሰሜን ጎንደር ነዋሪ በሶስት ወረዳዎች አላፋ፣ ጣቁሳና ደንቢያ አለመረጋጋት አለ፣ በተለይም በጣቁሳ አራት ሰዎች ተገድለዋል ብለዋል። የማዘጋጃ ቤቱ የሻወራ ከተማ ተቃጥሏል ብለዋል። ኦሮሚያ ክልል ሲጠበቅ የነበረው የተቃውሞ ሰልፍ ተደርጓል ሲሉ ለቪኦኤ የደወሉ የዓይን ምስክሮች ጠቁመዋል። በሰልፎቹም ቁጥራቸው በውል ያልታወቀ ሰዎች መገደላቸውና መቁሰላቸው መታሰራቸውም ምንጮቹ ተናግረዋል። መንግስት ህገ ወጥ ናቸው ባላቸው በእነዚህ ሰልፎች ህዝቡ እንዳይካፈልና እርምጃም እንደሚወሰድ ቀደም ሲል አስጠንቅቋል። በተመሳሳይ ዜና ሰማያዊ ፓርቲ ለነገ እሁድ ባህር ዳር የጠራው የተቃውሞ ሰልፍ ኃላፊዎቹ ከአቅም በላይ ባሉት ምክንያት ተሰርዟል። አድማጮች፣ መንግስት በአመጾቹ ዙሪያ መልስ እንዳለው አሁን ወደ አዲስ አበባ ደውዬ እስክንድር ፍሬው ገልጡልኛል። እስክንድርን መስመር ላይ ይዤዋለሁ። እስክንድር ደህና መሸህ?
እንደምን አመሸህ አዲሱ?
ምንድን ነው መንግስት የሰጠው ምላሽ እስቲ ንገረን።
እንግዲህ አዲሱ መንግስት ከተቃዋሚ ፓርቲዎች ተቃራኒ የሆነ አቋም ነው ያንጸባረቀው። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ማምሻውን ባወጣው መግለጫ ይህ ነው የተንጸባረቀው። ከቅርብም ከሩቅም ባሉ የውጭ የጥፋት ኃይሎች አስተባባሪነት በማህበራዊ ሚዲያ የሚመራ የሀገር ውስጥ የነውጥ ኃይል ሲል ነው የሰልፉን ተሳታፊ የገለጸው። መንግስት በኦሮሚያና በአማራ ክልል አንዳንድ ቦታዎች የመንግስትና የግለሰብ ንብረት አውድመዋል፣ የሰልፉን ተሳታፊዎች ማለት ነው፣ መንገድ ዘግተዋል፣ በንጹሐን ዜጎችና በጸጥታ ኃይሎች ላይም የሞት አደጋ አድርሰዋል ብለዋል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት በመግለጫው። ይህንን ተግባር ሲፈጽሙ በመገኘታቸውም ሙሉ በሙሉ በቁጥጥር ስር ውለዋል ሲል አስታውቋል። ከተለያዩ የኦሮሚያ አካባቢዎች ግለሰቦችን አሰባስበው ወደ አዲስ አበባም አስገብተዋል ሲልም መግለጫው አመልክቷል። ግለሰቦቹ በቁጥጥር ስር ውለዋል በማለትም ይቀጥላል እንግዲህ መግለጫው። ግለሰቦቹ በውጭ ካሉ ኃይሎች ስምሪት እንደወሰዱ የሚያረጋግጡ በርካታ ቁሳቁሶች መያዛቸውንም ጠቁሟል። የአሸባሪ ቡድን ባንዲራዎች፣ የጦር መሳሪያዎች፣ ስለቶችና የእጅ ቦምቦች እንደዚሁም የአክራሪ የካዋርጂያ የቅስቀሳ ጽሁፎችና ባነሮችም እጅ ከፍንጅ ተይዘዋል ነው ያለው። አጥፊዎችን ወደ ህግ በማቅረብ ተጠያቂ የማድረግ ስራም ተጀምሯል በማለት አስታውቋል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት በመግለጫው። አዲሱ
እስክንድር ግን እነዚህ ተቃዋሚዎች ወይም የተቃዋሚ መሪዎች የሰው ህይወት መጥፋቱን ይናገራሉ፣ የአካባቢውን ነዋሪዎች ሳይቀሩ መንግስት አስር ያለው ከማለት ባለፈ የሞቱ ሰዎች መኖራቸውን የገለጠበት ሁኔታ አለ እዚህ መግለጫ ላይ።
እንግዲህ የጉዳት መድረሱን አመልክቷል። ምንድነው እንግዲህ በመንግስትና በተቃዋሚዎች የሚሰጡት መግለጫዎች እንድቀደም ሲልም እንዳልኩት የተለያዩ ናቸው፣ የተለያየ አቋም የተንጸባረቀባቸው ናቸው። ተቃዋሚዎች በሀገር ውስጥ ተመዝግበው የሚንቀሳቀሱ ተቃዋሚ ፓርቲዎች ማለት ነው፣ በእነዚህ ሰልፎች ላይ ያላቸው አቋም ከመንግስት የተለየ ነው። አዲሱ ሰልፉ በማንም ቢጠራ ዋናው ነገር የህዝቡ ብሶትና ጥያቄ መንጸባረቁ ነው የሚል አቋም ነው ያላቸው። ዛሬ ያነጋገርኳቸው የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ ይህንኑ ነው የጠቆሙት። የሰልፉ አስተባባሪዎችም ቢሆኑ ለፓርላማው አፈ ጉባኤ፣ ለኦሮሚያ ክልል ፕሬዚዳንት እና ለተለያዩ ከተማ አስተዳደሮች አመልክተዋል ወይም አሳውቀዋል ባይ ናቸው አቶ ሙላቱ። በሰልፎቹ ጉዳት የሚደርሰውና የሰው ህይወት የሚጠፋውም የመንግስት ኃይሎች በሚወስዱት እርምጃ ነው ሲሉ ተቃዋሚ ፓርቲዎች ይከሳሉ። አዲሱ ሌላው ቅሬታቸው ሰልፉን በህጋዊ መንገድ ማድረግ እየተቻለ በዚህ መንገድ ባለቤት የሌለው ሰልፍ ተጠራ የሚለው ነው። እነሱ እንደሚሉት በተደጋጋሚ ህጋዊ ሰልፎችን እውቅና ያላቸው ሰልፎችን ለማድረግ ጥያቄ ቢያቀርቡም ተቀባይነት አያገኙም እና በዚህም ላይ ቅሬታ ሲያንጸባረቁ ይታያል ተቃዋሚዎች። አዲሱ
መልካም፣ የመንግስት አቋም አገር ውስጥ ከሚንቀሳቀሱ ተቃዋሚዎች ጋራ ያለውን ልዩነት ነው የገለጥክልን። እኔ እንኳን መንግስት አሰርኩ እንደሚለው ሁሉ ይሄን ያህል ህዝብ ሞቷል ወይም ተገድሏል የሚለው ነገር አልተገለጠም። ምናልባት ሰሞኑን ስለምንመለስበት በስፋት እንሄድበት ይሆናል፣ ከመንግስትም ተጨማሪ ማብራሪያ እናገኝ ይሆናል። እስክንድር፣ ለሰጠህን ተጨማሪ መረጃ በአድማጮች ስም አመሰግናለሁ።
አመሰግናለሁ አዲሱ።
አድማጮች፣ ከኢትዮጵያ ውጪ ሶማሊያ ውስጥ በባይዶዋ ዛሬ ማለዳ አልሻባብ ጥቃት አድርሶ አንዲት የ15 ዓመት ልጃገረድ ተገድላለች፣ አራት የቤተሰብ አባላትም ቆስለዋል። የሱዳን ህዝባዊ ነጻነት ንቅናቄ ኤስፒኤልኤም ተቃዋሚ የሆኑት ሪክ ማቻር የክልሉ መሪዎች የኢጋድ ማለት ነው የደቡብ ሱዳን ምክትል ተቀዳሚ ፕሬዚዳንት አድርገው የሰጧቸውን ሹመት መቀበላቸውን ተናግረዋል። በደቡብ አፍሪካ የአካባቢ ምርጫ ገዢው ፓርቲ ኤኤንሲ ፕሪቶሪያ ውስጥ በተቃዋሚዎች ተሸንፏል። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ። ዜናውን ያቀረብኩላችሁ አዲሱ አበበ ነኝ። ሰላም፣ ደህና እደሩ።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ ከእሁድ ቅንብሮቻችን ጋር እንገናኝ። በእኔ በኩል በምሽቱ ፕሮግራም አዘጋጆች ፕሮግራሙን ከቴክኒክ መሐንዲሶቹ ጋር ባቀናበረችልን በብርሃን ኃይሉና በሌሎችም ባልደረቦቼ ስም እሰናበታችኋለሁ። ሰሎሞን አባተ ነኝ። በሰላም ደሩ።
This program has come to you from the Voice of America, Washington.